ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መቶ ሺህ የኢትዮጵያ ሰራዊት እኮ መደበኛ 350 ሺህ አይደለም። እኛ ሀገርን ገንባንድ ይህንን ሀይል ለልማት እንዳሆነው ወይስ ለጥፋትና ለከንቱንት የሚለው
በፌዴራል መንግስት ህገ መንግስት መሰረት ሳይሆን በራሱ በውስጥ ባሉ ህጎቹ መሰረት ያቋቋማቸው ናቸው። በተጨባጭ ሁኔታ ትልቅ ስጋት ነው የማየው።
በብሔር የተደራጀ ሰራዊት ለሀገር መጥፋት ወደፊት ሀገር እድገት ጎዳና ልትሄድበት የምትችለውንም ነገር ያደናቅፋል ብለን በማሰብ ነው።
እንደ ቀደም ተከተላቸው የብርጋዴር ጀነራል ካሳይ ጨመዳን፣ የቀድሞ ጠቅላይ ፍርድ ቤት ዳኛ አቶ ፍሬህይወት ሳሙኤልንና የማህበራዊና ፖለቲካዊ ለውጦች አቀንቃኙን የአቶ ስዩም አሰፋን ድምጽ ነው በተከታታይ የሰማችሁት። የሰዓቱን የዓለም ዜና ተከትሎ ሞቅ ባለ ውይይታቸው ታገኛችኋላችሁ። ዘወትር ቅዳሜ በዚህ ሰዓት በደስታ ላይ መኮንን እየተዘጋጀ የሚቀርበው ምርጥ ምርጥ እንግሊዘኛ ዜማዎች የሚደመጡበት የሙዚቃ ቃና በመልክ በመልኩ ተሰናድቶ ይጠብቃችኋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮች። ከቅዳሜ የካቲት 21 2012 ዓ.ም ተምረ ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ንጉሱ ታምሬ ነው። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። የኢትዮጵያ የሚኒስትሮች ምክር ቤት ዛሬ ባደረገው ስብሰባ የህዳሴ ግድብ ጉዳይን አስመልክቶ መነጋገሩና ማንኛውም ነገር የኢትዮጵያን ፍላጎትና ጥቅም በሚጠብቅ መልኩ ብቻ እንደሚከናወን አስታውቋል። በጠቅላይ ሚኒስትር አብይ አህመድ የተመራው የምክር ቤቱ ስብሰባ ብሔራዊ ጥቅምን የሚነካ ድርድር የኢትዮጵያ መንግስት አያደርግም ብሏል። ይህ በእንዲህ እንዳለ በኢትዮጵያ በግብጽና በሱዳን መካከል የሚደረገውን ድርድር በታዛቢነት ሲከታተል የቆየው የዩናይትድ ስቴትስ የገንዘብ ሚኒስቴር ትናንት ባወጣው መግለጫ የካቲት 19ና 20 ከሱዳንና ከግብጽ የውጭ ጉዳይና የውሃ ሚኒስትሮች ጋር በተናጠል ዋሽንግተን ላይ መገናኘትና መወያየታቸውን አመልክቶ እስካሁን የተደረገውን ጥረቶችም አድንቋል። አሁን ባለው ሁኔታ ስምምነት ላይ ሳይደረስ ግድቡን የመሙላት ስራ እንዳይጀመርና ሙከራም እንዳይደረግ አሳስቧል። ይህ የዩናይትድ ስቴትስ ገንዘብ ሚኒስቴር መግለጫ። ይህ በእንዲህ እንዳለ የኢትዮጵያ የውጭ ጉዳይ እና የውሃና መስኖና ኢነርጂ ሚኒስቴሮች በጋራ ባወጡት መግለጫ ይህንን የካቲት 21 ወይም ፌብርዋሪ 28 የወጣውን የታላቁ የህዳሴ ግድብን የዩናይትድ ስቴትስ የግምጃ ቤት ዲፓርትመንት ወይም ሴክሬታሪ መግለጫ አንስቶ ኢትዮጵያ ያልተሳተፈችበትን ስብሰባ ተከትሎ የወጣ ነው ያለውን የፕሬስ መግለጫ በከፍተኛ ቅሬታ እንደሚመለከቱት መስሪያ ቤቶቹ ገልጿል። ስብሰባው የተካሄደው ኢትዮጵያ አስቀድማ ለግብጽ፣ ለሱዳንና ለአሜሪካ ስብሰባው ለሌላ ጊዜ እንዲተላለፍ አሳውቃ እያለ መሆኑን የገለጸው የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው ይህ መግለጫ የግድቡ ባለቤት የሆነችው ኢትዮጵያ በመርሆች መግለጫ ስምምነቱ መሰረት የግድቡን ሙሌት ከግንባታው ትይዩ በፍትሃዊና ምክንያታዊ አጠቃቀምና ጉልህ ጉዳይ ያለማድረስ መርሆች መሰረት የምታከናውን ይሆናል ብሏል። መግለጫው አክሎም ኢትዮጵያ የግድቡን የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ ለማዘጋጀት የሚደረገው ድርድር ተጠናቋል በሚል የተሰጠውን መግለጫ አትቀበልም ብሏል። በዋሽንግተን ዲሲ በግብጽ አረባዊት ሪፐብሊክ ፈርሞበታል የተባለው ረቂቅ የሦስቱ ሀገሮች የድርድርም ሆነ የሕግና የቴክኒክ ቡድኖች ውይይት ውጤት አይደለም ብሏል። የውጭ ጉዳይ ሚኒስቴሩ የቴክኒክ ጉዳዮች ድርድሩም ሆነ የሕግ ማዕቀፍ ዝግጅቱ ላይ የሚደረገው ድርድር አልተጠናቀቀም ብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ የሚዘጋጀው በሦስቱ ሀገሮች ብቻ እንደሆነ አቋሟን አስቀድማ ማሳወቋንም ገልጿል። ኢትዮጵያ ግብጽና ሱዳን በሚያውቁትና በተስማሙበት እንዲሁም በመርሆች መግለጫ ስምምነት መርህ አንቀጽ 8 አድናቆታቸውን በሰጡት ሂደት መሰረት ሁሉንም የግድብ ደህንነት የሚመለከቱ ጉዳዮች ባለም አቀፍ የባለሙያዎች ቡድን ምክረ ሐሳብ መሰረት የተሰጡትን ምክረ ሐሳቦች መፈጸሟን ተቀጥላለች ብሏል። የኢትዮጵያ መንግስት የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብን ለማዘጋጀት ቀሪ መሰረታዊ ልዩነቶችን ለመፍታት ኢትዮጵያ ከግብጽ አረባዊት ሪፐብሊክና ከሱዳን ሪፐብሊክ ጋር የጀመረችውን ሂደት ለመቀጠል ቁርጠኛ ናት ብሏል። ይህ ዛሬ አዲስ አበባ ላይ የወጣው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ። ይህ በእንዲህ እንዳለ ዩናይትድ ስቴትስ በእነዚህ በሶስቱ ሀገሮች ያለውን ድርድር በመከታተል አቋሟ እንደምትጸና ቁርጠኝነቷ እንደምትገልጽና የመጨረሻ ስምምነት ላይ እንዲደርሱ ለማድረግ የምትችለውን ሁሉ እንደምታደርግ ዛሬ የወጣው የዩናይትድ ስቴትስ የገንዘብ ሚኒስቴር መግለጫ አመልክቷል። በሶስቱም ሀገሮች መካከል ያለውን ንግግርና ሌሎችም ባለሙያዎችን እንዲሁም ባለስልጣናትን ያሳተፉ መረጃዎችን ይዘን መውጣታችንን እንቀጥላለን። ሰሞኑን በጥልቀት እንወያይበታለን፣ መረጃዎችንም ከቅርበት እናደርሳለን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈላችሁን የቅዳሜ ምሽት ዜና ነው እየተከታተላችሁ ያላችሁት። በከፍተኛ ደረጃ ያሉ የአመራር አባላቱን ጨምሮ 9 አባላቱ በመንግስት እንደተያዙበት የኦሮሞ ነጻነት ግንባር ዛሬ አስታውቋል። የኦሮሚያ ክልል መንግስት ባለስልጣናት ስለ ጉዳዩ እንደማያውቁ እየተከታተለ ላለው ሪፖርተራችን ሙክታር ጀማል ነግረውታል። ሙክታር ተጨማሪ አለው።
የድርጅቱ ከፍተኛ አመራሮች በቁጥጥር ስር መዋላቸውን ነው የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ለአሜሪካ ድምጽ የሚገልጹት።
መኖሪያ ቤታቸው በሌሊት ነው የተከበበው። ከበው ካደሩ በኋላ ንጋት ላይ በመግባት በውስጥ የሚኖሩትን ነዋሪዎች ካስወጡ በኋላ ረዥም ሰዓት የወሰደ ፍተሻ ካደረጉ በኋላ እነዚህም 9 ሰዎች ወደ እስር ቤት ይዘዋቸዋል።
አቶ ቶሌራ እንደተናገሩት በቁጥጥር ስር የዋሉ የድርጅቱ አመራሮች አቶ ሚካኤል ቦረንና አቶ አብዲ ረጋሳ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ፣ አቶ ከድነሳ አያና የኦሮሞ ነጻነት ግንባር ማዕከላዊ ጽህፈት ቤት አባልና ሌሎች ከፍተኛ የድርጅቱ አማካሪዎችን ጨምሮ 9 ሰዎች በቁጥጥር ስር መዋላቸውን ማረጋገጣቸውን ነው የሚናገሩት። በቁጥጥር ስር ውለዋል ስለተባሉ የኦሮሞ ነጻነት ግንባር አመራሮች የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ፣ እንደዚያውም የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ ጌታቸው ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩን ተናግረዋል። የአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኮማንደር ፋሲካም መሰል ጉዳዮች ሲፈጠሩ የፌዴራል መንግስት የአዲስ አበባ ማረፊያን እንደ ውሰት ይጠቀም ይሆናል እንጂ በቀጥታ የምናውቀው ነገር የለም ብለው ሲመልሱ፣ የፌዴራል ፖሊስ ህዝብ ግንኙነት ኃላፊ አቶ ጄይላን አብዲ ለስራ ጉዳይ ከአዲስ አበባ ውጪ ስላሉ ስለ ጉዳዩ የማያውቁ መሆኑን ገልጸውልኛል። ጉዳዩን አረጋግጠው እንዲነግሩኝ የጠቆሙን የስራ ባልደረባቸው ኮማንደር መኮንን ካለቆቻቸው ፍቃድ ሳያገኙ ስለዚህ ጉዳይ መግለጽ እንደማይችሉ አሳውቀዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ማዕከላዊ ሶማሊያ ውስጥ ዛሬ ሌሊቱን ከተካሄደ ውጊያ በኋላ 22 ሰው መገደሉ ተገልጿል። የአንድ የሱፊ ሙስሊም ቡድን መሪዎች ናቸው የተባሉ ሙአሊም መሐመድ ሼህ እንዲሁም ሼህ መሐመድ ሻኪር እና አቡ ሱና ዋል ጀማ የሚባሉ የሃይማኖትና የፖለቲካ እምነት መሪዎች መያዛቸው ወይም እጃቸውን መስጠታቸው ተገልጿል። በሌላ በኩል ደግሞ ዩናይትድ ስቴትስ እና ታሊባን ዛሬ ዶሃ ላይ ታሪካዊ የተባለ ስምምነት ተፈራርመዋል። ይህ ስምምነት ለ19 ዓመታት የዘለቀውን ጦርነት ወደ ማብቃት ሊያደርስ የሚችልና የዩናይትድ ስቴትስ ጦርንም ከዚያ ሊያስወጣ መንገድ የሚከፍት ነው ተብሏል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሥ ታምሬ ነው። አሁን ወደ ቀዳሚው ዘገባ ነው የምወስዳችሁ። በኦሮሚያ ክልል ከመስከረም ወር አንስቶ ባገረሸው የኩፍኝ ወረርሽኝ ወደ 7000 የሚደርሱ ህጻናት መጠቃታቸውን የኦሮሚያ ጤና ቢሮ ገለጠ። ወረርሽኙ ምዕራብ ወለጋና ምዕራብ አርሲ ውስጥ ብቻ እስካሁን በተደረሰው 18 ህጻናት መሞታቸው ተዘግቧል። ሙክታር ጀማል ዝርዝሩን አድርሶናል።
የኩፍኝ በሽታ በኦሮሚያ ክልል የተለያዩ ዞኖች በወረርሽኝ ደረጃ እየታየ መምጣቱን ተከትሎ ብዙ ህጻናት ማስታመሙን እና ያንዳንዶች ህይወት ማለፉን የሻሸመኔ ሪፈራል ሆስፒታል ገልጿል። የኦሮሚያ ጤና ቢሮ ወረርሽኙ ከመስከረም ወር ጀምሮ በተለያዩ የክልሉ ዞኖች መታየት መጀመሩን ገልጿል። የምዕራብ ኦሮሚያ ዞኖችን ጨምሮ በምዕራብ አርሲ ዞን እና የሻሸመኔ ከተማ 5 ዞኖች ላይ ከፍተኛ ደረጃ እየደረሰ መምጣቱንም ቢሮው ገልጿል። የሻሸመኔ ሆስፒታል ወረርሽኙ በስፋት ካለባቸው አካባቢዎች መካከል ይጠቀሳል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ከዲር ቡዴ ወረርሽኙ ከተራ ህመም ወደ ውስብስብነት እየተሻገረ መሆኑን ይናገራሉ።
ከመስከረም አካባቢ ጀምሮ እኛ ሆስፒታል ላይ ታከሙት በኩፍኝ ምክንያት ወደ 807 በሽተኛ ነው። ከዚህ ሞት ያጋጠማቸው ወደ 13 አካባቢ የሚሆኑት ናቸው።
የመደገፍ አቅምን በተመለከተ ከዚህ ቀደም በጣም ችግር ውስጥ መግባታችሁም ይታወሳል። አሁን ምን ያህል ሰው እናንተ ጋር እየታከመ ይገኛል? የህክምና አቅማችሁስ?
አሁን ባለው እኛ ጋር ያሉት ታካሚዎች ድንኳን ተተክለው እዛ ውስጥ ያሉት ወደ 51 አካባቢ ይሆናሉ። ዋርድ ውስጥ ወይ ደግሞ ድሮ ሌሎች ህጻናቶች ተኝተው የሚጠቀሙበት አይሶሌት ሩም ብለን ለነሱ ብቻ ለኩፍኝ በሽታ ብቻ አይሶሌት አድርገን ያስቀመጥነው ወደ 32 አካባቢ የሚሆኑ ፔሸንቶች አሉ። አጠቃላይ አሁን በዚህ ሰዓት 86 አካባቢ የሚሆኑ ፔሸንቶች አሁን በዚህ ሰዓት እየታከሙ ያሉት። በአቅም ጉዳይ ደግሞ ከኦሮሚያ ጤና ቢሮ መጥቶ ቲም ተቋቁሟል። የዞኖቹም አሉበት፣ የከተማም ጤና ቢሮ አለበትና በፊት እንደተባለ ሁሉ የባለሙያ እጥረት እንዳለብን ነው እና ወደ 8 ባለሙያ ተጨማሪ ከዞን እና ከከተማ ጤና ቢሮ ተጨምሮልናል። አሁን የማከም አቅማችንም ትንሽ የተሻለ ነው ከበፊት።
የኩፍኝ በሽታ ወረርሽኝ የታየባቸው ናቸው የሚባሉ የምዕራብ ኦሮሚያ ሆስፒታሎችን ለማግኘት ያደረግነው ሙከራ አልተሳካም። የኦሮሚያ ጤና ቢሮ ህዝብ ግንኙነት ኃላፊ ሲስተር ሰዓዳ አህመድ ለቪኦኤ እንደተናገሩት በዚህ ወረርሽኝ በምዕራብ ወለጋ ብቻ 5 ህጻናት ህይወታቸውን አጥተዋል። ይህ ማለት የሻሸመኔ ሪፈራል ሆስፒታል 13 ሞት ተጨምሮ ወደ 15 ህጻናት በኩፍኝ ህይወታቸውን ማጣታቸውን ነው መረጃው የሚያሳየው። ሲስተር ሰዓዳ እንደሚናገሩት ወረርሽኙ በአንዳንድ አካባቢዎች ላይ ጋብ ያለ ቢመስልም በአንዳንዶቹ ግን እየተስፋፋ ይገኛል።
ይሄ የኩፍኝ ወረርሽኝ በኦሮሚያ ውስጥ የተከሰተው በ2012 ዓመተ ምህረት ነው። ሆኖም ያን ጊዜ በ10 ዞኖች እና በ3 ከተማ መስተዳድሮች ላይ ነበረ። በዚህ ወቅት እንግዲህ እስካሁን ባለን ዳታ መሰረት ወደ 6860 ህጻናቶች በዚህ በኩፍኝ ወረርሽኝ በሽታ ጠቅተዋል ወይም ታመዋል። የወረርሽኙ መጠን አንዳንድ ዞኖች ላይ እየቀነሰ ነው ያለው፣ አንዳንድ ቦታ ላይ ደግሞ አሁንም አነስ ያሉ ቦታዎች ላይ ከፍ እያለ ነው። ለምሳሌ ብንወስድ ሻሸመኔ ከተማ ላይ በተወሰነ ደረጃ የወረርሽኙ ትንሽ ከፍ እያለ ያለበት ሁኔታ አለ። ሻሸመኔ አካባቢ ከተማ አካባቢ ወረርሽኙ በቅርብ ነው የታየው። ካለፈው ሳምንት በፊት የነበረው ቁጥር 146 አካባቢ ነበረ። አሁን ግን ኦልሞስት ወደ 300 በላይ በልጧል። በዚህ ሳምንት በዚህ በሽታ የተያዙት ልጆች
በተለይ አሁን የሚነገረው ከዚህ ቀደም ያለፈው ዓመት አካባቢም ከዛ በፊትም የኩፍኝ በሽታ ክትባት በአግባቡ አለመሰጠቱ ነው ለዚህ ምክንያት የሆነው የሚባል ሐሳብም ከጤና ቢሮ ከዚህ ቀደም ተነስቶ ነበር። ምንድነው ሌላኛው ምክንያትና ለችግሮቹ እንደመፍትሄ አስቀምጣችሁ?
አዎ፣ ትልቁ ነገር ምንድነው የኩፍኝ በሽታ ክትባቱ ያለአግባቡ መሰጠት ብቻ ሳይሆን ሁሉም 100% ሁሉም ህጻናቶች ክትባት ወስደዋል ማለት አይደለም። በተለያየ ምክንያት ነው የሚያዙት። ለምሳሌ በአንድ አካባቢ የኒትሪሽን ችግር ካለ፣ የተመጣጠነ ምግብ ህጻናቶች የማያገኙበት ሁኔታ ካለ ይህ በሽታ የመጋለጥ ሁኔታ ከፍ ያለ ይሆናል። ከዛም ውጪ እንደገና ደግሞ ከጸጥታም ጋር ተያይዞ አንዳንድ ቦታዎች ላይ እስከታች ድረስ ወርዶ ክትባትን አለመስጠት ሁኔታ አለ። በተወሰነ ቦታ ላይ እንደገና ደግሞ ከዛ አካባቢ ቤተሰብም የመፈናቀልም የምንም ሁኔታ ስላለ ከአየር ለውጥም ጋር ተያይዞ ከድርቅ ጋር ተያይዞ የህጻናቶች የምግብ እጥረት ጋር ተያይዞ ይሄን ነገር ሊያባብሰው ችሏል ማለት ነው።
አሁን በአጠቃላይ ስንት ዞን ውስጥ እና የት ነው በዋናነት ያለው?
አሁን በዋናነት ያለው 5 ዞኖች ውስጥ ነው ያለው። ሻሸመኔ አጠቃለው ምስራቅ ወለጋ ላይ አለ፣ ሆሮ ጉዱሩ ወለጋ ላይ አለ፣ ምዕራብ አርሲ ላይ አለ፣ ሻሸመኔ ከተማ ላይ አለ በሽታው። አሁን ሌሎችም ቦታዎች አሉ፣ ግን እየቀነሰ ነው ሌላ አካባቢ ያለው። እነኚህ ቦታዎች ላይ ግን አሁንም ይበሽታ በስፋት ያለበት አካባቢ ነው።
ስለ ኦሮሚያ ክልል የኩፍኝ ወረርሽኝን ካሁን ቀደም የአሜሪካ ድምጽ ባጠናቀረው ዘገባ ወረርሽኙ የተከሰተው ክትባት በአግባቡ ባለመሰጠቱ እና የህሙማኑ ቁጥር መስፋፋት ተከትሎ የሻሸመኔ ሪፈራል ሆስፒታል ለማስተናገድ ባለመቻሉ እንደነበረ ይታወሳል። ሆኖም የኦሮሚያ ጤና ቢሮ ክትባቱ በቅርብ ጊዜ እንደሚጀመር ገልጿል። በየጤና ተቋማቱ እየተደረገ ያለው ድጋፍም የሚቀጥል መሆኑን የቢሮው ህዝብ ግንኙነት ኃላፊ ሲስተር ሰዓዳ አህመድ አሳውቀዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
ሙክታር ጀማልን ለዘገባው አመሰግናለሁ። አድማጮች፣ ቀደም ብዬ ወደ አስተዋወቅኳችሁ ልዩ ውይይት ወስዳችሁ ባነጋጋሪና ወቅታዊ ርዕሰ ጉዳዮች ዙሪያ ያተኩራል። ከመደበኛ የመከላከያ ሰራዊትና እንዲሁም የፌዴራልና የክልል ፖሊሶች ሌላ ልዩ ኃይል በሚል በሚታወቁ የታጠቁ ኃይሎችና ሚሊሻዎች አመሰራረት እንቅስቃሴና ዓላማ ይደቅናሉ በሚባለው ፈተናም ዙሪያ የሚያተኩር ውይይት ነው። መደረግ አለበት በሚል የተነሱ ሐሳቦችንም ይመረምራል። ሀብታሙ ስዩም ነው ያሰናዳው።
የህዝብና የሀገርን ጸጥታና ደህንነት ለማስጠበቅ የሀገር መከላከያ ሰራዊት የፌደራልና ክልል ፖሊሶች በተጨማሪ በየክልሉ የሚገኙ የልዩ ኃይልና ሚሊሻ ተቋማት ይተከሳሉ። የልዩ ኃይልና ሚሊሻ ተቋማት መሰረታና እንቅስቃሴ ህገ መንግስታዊ መሰረት እንዲሁም የእንቅስቃሴያቸው ሁኔታ እየተነሳ በተለያዩ ጊዜያት የሙግት መነሾ ሲሆኑ ባሽተዋል። እነዚህ ሙግቶች አሁን ኢትዮጵያ ውስጥ ግጭቶች መበራከታቸውን ተከትሎ እንደ አዲስ ተቀስቅሰዋል። ዛሬ በኢትዮጵያ ወቅታዊና መጻኢ የሰላም ሁኔታ ውስጥ የነዚህ ተቋማት ሚና ምን መምሰል እንዳለበት ለመነጋገር አውንታዊም ሆነ አሉታዊ አስተዋጽኦአቸውን ለመዘከር ሶስት ተዋዮችን ይዘንቀርብናል። ተዋዮችን ንተዋውቅ። አቶ ፍሬህይወት ሳሙኤል የቀድሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ጠቅላይ ፍርድ ቤት ዳኛ ሆኖ ሰርተዋል። በመርጫ 97 ማግስት የተከሰሱ ግጭቶችን እንዲያጣራ የተቋቋመው ኮሚሽን ሊቀመንበርም ሆነው አገልግለዋል። በአሁኑ ሰዓት በዚህ በዩናይትድ ስቴትስ ውስጥ ነዋሪ ናቸው። ሁለተኛው ተዋይ ብርጋዴር ጀነራል ካሳይ ጨመዳ ናቸው። ብርጋዴር ጀነራል ካሳይ በቀድሞ የኢትዮጵያ ጦር ውስጥ በከፍተኛ አመራርነት ያገለገሉ፣ በጦር ትምህርት ቤትና ጦር ሜዳ ውሏቸው ያካበቷቸው ልምዶች አሁን ድረስ ለኢትዮጵያን በተለያዩ መድረኮች በመጻፍም ጭምር እያካፈሉ የሚገኙ ናቸው። ከአዲስ አበባ አብረውን ያመሻሉ። አቶ ስዩም አሰፋ ሶስተኛው ተዋያችን ናቸው። ኢትዮጵያ ውስጥ የሚካሄዱ ፖለቲካዊና ማህበራዊ ክንውኖችን በንቃት የሚከታተሉ፣ የጎሳ ፖለቲካ በሕግ ይታገድና የልዩ ኃይልና ሚሊሻ እንቅስቃሴ ላይ ገደብ እንዲኖር በሚጠይቁ ዘመቻዎች አስተባባሪነትም ይታወቃሉ። ነዋሪነታቸው በዚህ በዩናይትድ ስቴትስ ውስጥ ነው። ሁላችሁንም በአድማጮቼ ስም ለዚህ ውይይት ፈቅዳችሁ ስለተገኛችሁ በጣም አመሰግናለሁ።
እኛም እናመሰግናለን። ህድሩን
በአሁኑ ኢትዮጵያ ውስጥ የክልል ልዩ ኃይሎችና ሚሊሻዎች ወቅታዊ ሚና ምን መልክ እንዳለው የራሳቸውን ግንዛቤ በመጀመር ያስተያጋሩን። እነዚህ ተቋማት እየተጫወቷቸው ያሏቸውን በጎም ሆኑ በጎ ያልሆኑ ሚናዎችን ማነሳሳት ይቻላል? ከአቶ ፍሬህይወት ልጀምርስቲ።
እነዚህ በየክልሉ ልዩ ኃይል ተብሎ ተቋቋሙት በመከላከያ ደረጃ የተደራጁ ናቸው። እያንዳንዱ ክልል በፌደራል መንግስት ህገ መንግስት መሰረት ሳይሆን በራሱ በውስጥ ባሉ ህጎቹ መሰረት ያቋቋማቸው ናቸው። እኔ ከአስተዋጽኦአቸው ይልቅ በጣም የሚያሰጋኝ አሁን ባለንበት ሁኔታ ማለት ነው፣ በተጨባጭ ሁኔታ ትልቅ ስጋት ነው የማየው። ማለት አወንታዊ የሆነ ጎን ያለው መሆኑ እንደተጠበቀው ሆኖ ግን እኔ አሉታዊ ጎኑን ነው በጣም በስጋት የማየው።
አመሰግናለሁ። ብርጋዴር ጀነራል ወደ እርሶ ልምጣ። በእርሶ ምልከታ የነዚህ ተቋማት ወቅታዊ ሚና ምን አይነት መልክ አለው ብለው ያስባሉ?
የመጀመሪያው ተናጋሪን ሀሳብ ሙሉ በሙሉ እጋራለሁ። አንደኛ የተቋም ህገ መንግስቱ ውስጥም የሌለ ነው። እንደው ከነባራዊ ሁኔታ እንነሳት። መጀመሪያ ለምሳሌ በንጉሰ ነገስቱ አገዛዝ ዘመን መደበኛ ሰራዊት ከሁሉም ብሔረሰብ የተወጣጣ፣ ለመደበኛ ፖሊስ ሰራዊት ደግሞ ከሁሉም ብሔረሰብ የተቀጠረ ወይም የተመለመለ፣ ፈጥኖ ደራሽ ሰራዊት የሚባል ደግሞ እንደ ዛሬ ፌዴራል ፖሊስ ሙሉ ፓራ ሚሊተሪ ስልጠና የወሰደና እቂ መነቃነቂያ ትክክ ያለው ነው። ይሄን ከብረቱ ደግሞ የተመለመለ ነው። ወገን ሳይ ወሱ ወገን ከኛ የሚሆነው ለህጉ ነው እንጂ ለዛ ለብሔሩ አይደለም። በደርግ ጊዜ ፈጥኖ ደራሽ የሚባለውን ከጦርነት አኳያ ካለበት ችግር አፍሶ ወደ መደበኛ ሰራዊት ነው የተቀላቀለው። አሁን ባለው ተጨባጭ ሁኔታ ለምሳሌ ከኦሮሚያ ከሆነ ኦሮሚያ ልጆች ብቻ ናቸው የሚመለመሉ እና አንድ ነገር በዛ አካባቢ ከተከሰተ ለምሳሌ በዛች አንድ ውስጥ ሁሉም ብሔረሰብ የተወጣጣ ሰው በኑሮ ምክንያት ቀድሞ ወጥቶ ይኖራል። ከአንድ ተሰገር አንድ ነገር እንትን ከተባለ የሚያደላው ለራሱ ነው እንጂ ለህጉ አድልቶ ፍርድና እንትን ፍትን የሚሰጥ አይደለም። አስጊ ነው። ከሀገሪቱ አቅም በላይ ከበጀቷ መያዝ ከሚገባት ሰራዊት በላይ ነው የተያዘ። በኋላ ዘንድሮ ላይ ይመጣል።
ወደ አቶ ስዩም ልምጣ። ደግሞ በዚሁ ሀሳብ ላይ የሚጨምሩትን የእርስዎን ምልከታ ደግሞ እንዲያጋሩን ይሁን እስቲ።
አመሰግናለሁ። ከህግ አኳያ ዳኛ ፍሬህይወት የተናገሩት እንዳለ ሆኖ ከልምድና ከእውቀት አኳያ ደግሞ ብርጋዴር ጄኔራል ካሳዬ ጨመዳ የተናገሩትን ሙሉ መሙሉ ቀበለዋለሁ። እኛም ይህንን ዘመን መከላከያ ሰራዊት ስር ይጠቃለሉ ብለን ስንጀምር በሀገሪቱ ውስጥ ያሉ ችግሮችን በማስተዋል ነው። በእነዚህ ልዩ ኃይሎች ምክንያት ከሶማሌ ክልል ወደ 1 ሚሊዮን የሚጠጉ የኦሮሞ ተወላጆች ተፈናቅለዋል። ከሌሎች ክልሎችም እያን እንደዚሁ አይነት ሁኔታዎች አሉ። እነዚህ ነገሮች ባሉበት ሁኔታ ሀገር እንደ ሀገር የመቀጠሏ ሁኔታ አሳሳቢ ነው። እርስ በርሱ ክልል ከክልል ጋር ትልቅ ትከሻ እየተለካካ ለሀገር መፍረስ ምክንያት የሚሆን ሰራዊት እየተገነባ ነው እና ይሄ ከወዲሁ ቁጥጥር ካልተደረገለት አስቸጋሪ ሁኔታ ይፈጠራል የሚል እሳቤ ይዘን ነው የተነሳ ነው። በአጠቃላይ ይህ መደበኛ ያልሆነ ሰራዊት በህገ መንግስትም ድጋፍ የሌለው በብሔር የተደራጀ ሰራዊት ለሀገር መጥፋት ወደፊት ለሀገር እድገት ጎዳና ልትሄድበት የምትችለውንም ነገር ያደናቅፋል ብለን በማሰብ ነው።
ቀደም ብላችሁ ሶስታችሁም እንግዲህ ተቃቅሳችሁታል የእነዚህ ተቋማትን ህገ መንግስታዊነት አጠያያቂነት። እነዚህ ተቋማት ህገ መንግስታዊ መሰረት በእርግጥ የላቸውም የሚለው ጉዳይ አከራካሪ ከሆነ ሰንብተዋል። አቶ ፍሬህይወት በህጉ ዘርፍ ልምድ ስላሉት ይህንን ሊያብራሩልን ይችላሉ? በእርግጥ እነዚህ ተቋማት ሲቋቋሙም ሆነ ከዚያ በኋላ እንቅስቃሴ ሲያደርጉ የሚጣቀስባቸው ህግ የለም ወይ? በተወሰነ ደረጃ የተወሰኑ መከራከሪያዎች ሲቀርቡ ክልሎች የራሳቸውን የፖሊስ ኃይል ማዋቀር ስልጣን ተሰጧቸዋል። አንዳንዶቹም እነዚህ ልዩ ኃይሎችም ልዩ ፖሊስ ተብለው የተቋቋሙ ስለሆኑ ከፖሊሱ ክፍል ውስጥ የሚመደቡ ተደርጎ መታየት አለባቸው ብለው የሚሟገቱ አሉ።
እሺ፣ አመሰግናለሁ ሀብታሙ። ይሄ ነገር ህገ መንግስታዊ አይደለም። መጀመሪያ ነገር የፌደራል ህገ መንግስት አንቀጽ 51 6 ንዑስ አንቀጽ 6 ላይ የሀገርና የህዝብ መከላከያና ደህንነትን እንዲሁም የፌደራል መንግስት የፖሊስ ኃይል የማደራጀት ስልጣን እና የመምራት ስልጣን ለፌደራል መንግስት ነው የተሰጠው። ያ ማለት ፖሊስን በክልልም በፌደራልም ማቋቋም የሚቻል ሆኖ መከላከያንና ደህንነትን ፌደራል መንግስት ብቻ ነው የሚያቋቁመው፣ አንቀጽ 51 ንዑስ አንቀጽ 6። ስለዚህ የሀገር መከላከያና ደህንነትን ለፌደራል ብቻ ነው የሚሰጠው። ስለዚህ ከዛ ደግሞ በዛው በፌደራል ህገ መንግስት አንቀጽ 52 ላይ የክልል ስልጣንና ተግባርን በሚደነግገው ስር አንቀጽ 52 ንዑስ አንቀጽ 2 ሰ ላይ ለክልል ስልጣን ሲሰጥ የክልሉን የፖሊስ ኃይል ያደራጃል፣ ይመራል፣ የክልሉን ሰላምና ጸጥታ ያስጠብቃል ነው የሚለው። ስለዚህ ለክልል የተሰጠው የፖሊስ ኃይል የማደራጀት የመምራት ስልጣን ነው የሚሰጠው ህገ መንግስቱ። ይሄ ማለት ፖሊስ ስንል ዓለም አቀፍ የሆነ ስታንዳርድ አለው የሚሰለጥንበት። በቅርጽም በይዘትም ፖሊስ በየትኛውም ሀገር ዓለም አቀፍ ስታንዳርዱ በቅርጽም በይዘትም ከመከላከያ ይለያል። ስለዚህ ስሙን ፖሊስ ብለን በመከላከያ ይዘት ልናደርገው አንችልም። ይዘትና ቅርጽ ስንል ምን ማለት ነው? የሚሰለጥኑበት አሰልጣጠን፣ የሚታጠቁት መሳሪያ፣ የሚታዘዙበት እዝ፣ የሚሰሩት የስራ መዘርዝር፣ እያንዳንዱ ዝርዝር አካሄዶች በሙሉ የይዘት ጉዳይ ነው የሚሆነው። በቅርጽ ደረጃ ስንል ደግሞ ስሙን ማን በል፣ እንዴት እንበለው፣ እንዴት እናቋቁመው የሚለው የህግና የቅቅል የሆነ ነገር ነው። የክልሎች ማቋቋም የሚችሉት ማንኛውንም የዓለም አቀፍ ስታንዳርድ በተከተለ መልኩ ፖሊሲን ነው ማቋቋም የሚችሉት። ስሙን አሁንም ቢሆን ፖሊስ ብሉም አይገላገሉም። ምክንያቱም እነዚህ ሰዎች የሰለጠኑት በፖሊስ የሙያ ዘርፍ አይደለም። አደረጃጀታቸውም የፖሊስ አይደለም። መሳሪያቸውም የፖሊስ አይደለም። ስነ ልቦናቸውም የፖሊስ አይደለም። ተልኳቸውም የፖሊስ አይደለም። ስለዚህ ክልሎች በህገ መንግስቱ መሰረት ፖሊሲንና ፖሊሲን ብቻ ነው ማደራጀት የሚችሉት። ይህንን ነው የሚለው በህገ መንግስቱ አንቀጽ 55 ንዑስ አንቀጽ 7 ላይ የፌደራል መንግስት የሀገርን የህዝብ መከላከያ የማደራጀት አደረጃጀቱን ይወስናል ይላል። እንዴት እንደሚደራጁ ራሱ መወሰን ያለበት የፌደራል መንግስት ነው። ይህ ሲባል በአገሪቱ ውስጥ በየትኛውም ደረጃ የሚደራጅ የመከላከያ ይዘት ያለው አካል አደረጃጀቱ ምን መሆን እንዳለበት መወሰን ያለበት ራሱ ፌደራል መንግስት። አሁን የፌደራል መንግስትን ሰራዊት መከላከያን ሰራዊት ስሙን ቀይረን ፖሊስ ብንል ይዘቱ እንዳለ ሆኖ ፖሊስ ብለን መቀየር እንደማንችለው ሁሉ የክልሉንም ፖሊስ ሌላ ስም ቀይረ ነው ወይም መከላከያን ሌላ ስም ቀይረ ነው ማድረግ አንችልም። እዛው ህገ መንግስት ላይ የሀገሪቱ የመከላከያ ሰራዊት ከየትኛውም የፖለቲካ ወገንተኝነት ነጻ እንዲሆን ህገ መንግስቱ ይደነግጋል። አንቀጽ 87 ንዑስ አንቀጽ 5 እነዚህ በክልል የተደራጁ የክልል መከላከያ ሰራዊት በስሙ ሊጠው ከተባለ ወገንተኞች ናቸው። ከስማቸውም ጀምሮ ከአደረጃጀታቸውም ጀምሮ ከሚታዘዙበት ጀምሮ በጀት ከሚያገኙበት ጀምሮ ወገንተኞች ናቸው። ስለዚህ እንደው በመከላከያ ደረጃ እንኳን ብለን የህግ ክፍተት እንኳን ቢንፈልግ የህግ ክፍተት የለውም እንጂ የህግ ክፍተት እንኳን ቢንፈልግለት አሁን ሄደው እንደገና አንቀጽ 87 ንዑስ አንቀጽ 5 ስር የፖለቲካ ወገንተኛ መሆን አይችሉም በሚለውም ይያዛል። ምክንያቱም በቅርጻቸው በይዘታቸው በአደረጃጀታቸው በበጀታቸው በትዛዝ እነዚህ ወገንተኞች ናቸው። ስለዚህ ከዛ መስፈርት ማይወጡም። ሁለተኛ የጠየቀው ጥያቄ አለ። በክልል ህገ መንግስትና በክልል አዋጅ ተቋቁሞስ ከሆነ ብለሃል፣ እንደዛ አይነት አሳብ አንስተሃል። በግልጽ ለመናገር የፌደራል መንግስትን የሀገሪቱን ህገ መንግስት የሚቃረን ህግም ሆነ ህገ መንግስት በክልል ያለ የፌደራል መንግስቱን የሚቃወም ከሆነ ሲጀምር ስራ ላይ ሊውላጅ። ስለዚህ ህጉ በዛ ህግ መሰረት እንደ መከላከያ ተደራጅተናል የሚሉም ከሆነ የፌደራልን መንግስት ተጻርኖ ወይ ተቃርኖ የተቋቋመ ወይ የወጣ ህግ ሊሆን ከሚችል ውጪ ለነዚህ አካላት በመከላከያ ደረጃ እንዲደራጁ ወይም ህገ መንግስታዊ መብት አይሰጥም። አገሪቱን የሚገዛው የበላ ህግ ህገ መንግስቱ ነው፣ አይፈቅድላቸውም።
ወደ ብርጋዴር ጀነራል ካሳይ ልመለስና እርሶ በቀደመው መንግስት ውስጥ በከፍተኛ የጦር ኃላፊነት ውስጥ የቆዩ ሰው ነዎት። ከጦር ሳይንስ አንጻር የነዚህ ተቋማት አደረጃጀት አደገኛ ነው ብለው የሚያስቡ ይመስለኛል። ለዚህ የሚያቀርቡት ምክንያት ምንድን ነው?
በመጀመሪያ መደበኛ ሰራዊት እንደምታውቀው የአገሪቷን ዳር ድንበር መጠበቅ ነው። ፌዴራል ፖሊስ ደግሞ ከመደበኛ ፖሊስ አቅም በላይ ለሆነ ነገር በፌዴራል መንግስት አዞ እርምጃ የሚወስድ ነው። መከላከያ ከሚገባ እሱ ይግባ ተብሎ ነው። ከዚህ ውጪ በጃንሆይ ጊዜ ሆነ በደርግ ጊዜ አደረጃጀት ሌላ የተለየ የለም። ያ ሁሉን የክልል ሰራዊትን ግዳጅ ስትመለከተው ክልሉን ለመጠበቅ ነው ይላል። ማን ከማን ነው የሚጠበቀው? ይህ እዚህ ላይ ነው በደንብ አድርገ አጤነ መመልከት ያለበት። ይህ ወያኔ ኢትዮጵያን ለመበዝበዝና ጊዜ ሲያመችለት እኛም በማባላትና በማዳከም ድብቅ ዓላማውን ያው መገንጠልን ለማሳካት ብሎ የሸረበው ደባ ነው። እኔ በተጨባጭ ማስረጃ ላስረዳ እችላለሁ። ልክ የዚህ የለውጥ ንፋስ እንትን እንዳለ የሶማሌው ክልል ፕሬዚዳንት አብዲኖ ምናምን የሚሉት ሰውዬ ግራ ኮሬጅ ብሎ ለመገንጠል እንትን ብሎ ነበረ። እግዚአብሔር ኢትዮጵያ አምላክ ረዳንና ይሄ መንግስት ተረባርቦ እንትን አለ እንጂ ትንሽ በዛ እንትን ቢል ኖሮ እነሱ በገንዘባቸውም ባላቸውም እንትን ሌሎችም ክልሎች ዛሬ ጉጂና ጌዲዮ ሲባላ አይተናል። በዚህ በለውጡ ሂደት ውስጥ አማራና ቤንሻንጉል ጉሙዝ ሲባላ አይተናል። እነሱም ከላይ ሆኖ ግርግሩ ከተመቸ አገሪቷን ያተራምሱ ነበረ። ያ ሳይሆን ቀረ። የህዝብ አመፁ ገፋና የዛሬውን ለውጥ በማምጣቱ ወደ ስልጣን እንመለሳለን ብሎ በአንዳንድ ቅሬታቸውና ባላቸው ገንዘብ የተለያዩ ክልሎች ውስጥ ይሄ ልዩ ኃይል ባለበት አካባቢ በሙሉ አንዳንድ እንቅስቃሴ አድርገዋል። መቼም በቁጥጥር ስር ዋለ። አሁን ያለው መንግስት እሱ የፈጠረው ነገር አይደለም፣ ወረሰው፣ ውርስ ነው ይሄ ነገር። ይሄ ውርስ ደግሞ ህጋዊ ነገር አይደለም። ጉዳቱ በመጠኑም ቢሆን ታይቷል። ይሄ ነገር ህገ መንግስታዊም አይደለም፣ በተግባርም አይተናል፣ ጎጂ ነው። ግን እነዚህ ሰዎች በስራም ይሁን በቀጥረው ሰራዊቶ ነው። ስለዚህ መደረግ ያለበት ነገር እድሜያቸው የገፋውን በጡረታ ወጣት የሆኑትን መልምሎ ጥሩ የትምህርት እውቀት ደረጃ ያላቸው ወደ ፌዴራል ፖሊስ ከፍቶ ኢንቴንሲቭ የሆነ ስልጠና ሁሉንም ወታደራዊ ትምህርት ከወሰዱ በኋላ በመላው ኢትዮጵያ ውስጥ እንዲበተኑ ማድረግ ነው። ሁለተኛ ነገር የሀገሪቷ በጀት ይችለዋል እንዴ ነው። ትግራይን እንውሰደው በትንሹ
ዛሬ ምን ያህል እንደጨመረው አላውቅም። በፊት 700 ሺህ ሚሊሻ ነበረው። 700 ሺህ የኢትዮጵያ ሰራዊት እኮ መደበኛ 350 ሺህ አይደለም። አማራውም ውሰደው፣ ኦሮሚያም ውሰደው፣ ሌሎችንም ውሰደው። እኛ አገርን ገንባ እንዴ? ይህንን ኃይል ለልማት እናውለው ወይስ ለጥፋትና ለከንቱ እንትን ይበል? ከዚህ አዙሪት እንካሎች ውስጥ ይሄ መንግስት በንቃት አይቶ አሁን የሚለፍጠውት ሀሳብ መሰረት ይህንን ነገር በጊዜ ያስተካክለ ምልክት አይተናል። ነገ ደግሞ አንድ ነገር ከመጣ የበለጠ ጉዳት ነው የሚያመጣ።
አመሰግናለሁ ብርጋዴር ጄኔራል። እንግዲህ የክልል ልዩ ኃይሎች በህግ መታገድ አለባቸው ወይንም ደግሞ በፌዴራል ትእዛዝ ስር መውደቅ አለባቸው የሚሉ ሀሳቦችም ሲንሸራሸሩ ሰምተናል። በእርግጥ እነዚህ ተቋማት የሚጠቀስባቸው እንከኖቻቸው ማስተካከያዎችን በመስጠት ለሀገርም ሆነ ለህዝብ የበለጠ የሚበጁበትን ነገር መፍጠር አይቻልም ወይ የሚሉ ጥያቄዎችም አብረው ይነሳሉ። በእነዚህ ላይ ያላችሁን ምልከታ እንድታጋሩኝ ይሁን። አሁን ከአቶ ስዩም ልጀምር። እርሶ በህግ መታገድ አለባቸው፣ በፌዴራል ስርም ውድቅ አለባቸው የሚሉ ሀሳቦችን ከሚያንሸራሽሩት መካከል ይመስሉኛል።
አዎ አመሰግናለሁ። እነዚህ ኃይሎች ህግ መታገድ አለባቸው፣ በፌዴራል ትእዛዝ ስር መጠቃለል አለባቸው ብለን ለዘመቻ ስንነሳ ካየናቸው ነገሮች ነው። እነዚህ ኃይሎች የአደረጃጀታቸው ይወክለኛል ከሚሉት እኔ ወጥቼበታለሁ ከሚሉት ክልል ወይም ብሔር ውስጥ ነው። እነዚህ ኃይሎች በዚህ ሁኔታ ከቀጠሉ እነሱ ከወጡለት ወጥተንለታል ከሚሉት ከቆሙለት ብሔር ውጭ ያሉ ሌሎች ከድር ብሔረሰብ አባላትን አይወክሉም ማለት ነው። እነሱ እዚያ ክልል ውስጥ ማጆሪቲ የሆነውን ነው። የሌሎቹ መፈናቀል ይቀጥላል ማለት ነው። ኢመደበኛ የሆኑ በክልል ውስጥ የሚንቀሳቀሱ ኢመደበኛ የሆኑ ኃይሎች የሚያደርጉትን መደራጀት ለእነሱ ግብአት ይሆናሉ ብለን እንሰጋለን። ከነዚህ አኳያም የእነዚህ ኃይሎች ወደ ፌዴራል ስር መጠቃለልን አጥብቀን እናሳስባለን። ምጣኔ ሀብት ነው። ብዙ ስራ አጥ ያላት ሀገር እነዚህ ኃይሎች ተመደቡበት ተብሎ እነሱን ለማስታጠቅ እነሱን የተለያየ ነገር ለእነሱ ግብአት ለማስፈጸም ለማድረግ የሚደረገው ወጪ የሀገር ሀብት ነው የሚወጣው። እንዲሁም ደግሞ በክልሎች መካከል አላስፈላጊ ግጭቶችና ደመፋሰሶች እንዲፈጠሩ ይጋብዛሉ። እኔ እስከዚህ ድረስ ታጥቄያለሁ፣ እኔ ይህን አድርጌያለሁ በማለት እርስ በርሳቸው ትከሻ እየተለካኩ ክልሎች እንደ አንድ ሉዓላዊ ሀገር እርስ በርሳቸው የሚዋጉበት ሁኔታ ይፈጠራል ማለት ነው። ክልሎች ካሁን በፊት ያየናቸው የተለያየ ግጭቶች ተፈጥረዋል። መንገድ ሲዘጉ ወጣቶች እነዚሁ ኃይሎች አብረው ቆመው እየተመለከቱ ያየንበት አለ። ሰዎች ለማስቆም እነዚህ ኃይሎች በፌዴራል ስር መጠቃለል አለባቸው ወጥ እንዲሆን። የጦር መሳሪያዎች እንደዚሁ አላስፈላጊ ሰዎች እጅ እንዲገቡ ማድረግ ይቻላል። ዝርፊያዎች እንደዚሁ ይበረከታሉ በሀገሪቱ ውስጥ። እንዲሁም መጪው ምርጫ ነው። ምርጫን ለማስፈጸም ተቃዋሚ ፓርቲዎች የተለየ ከዚያ ክልል ውስጥ ከሚንቀሳቀሱት እነሱን ይወክሉናል ከሚሉት አካል ውጪ ሀሳብ ይዘው የሚመጡ የሀሳብ ፖለቲካ እንዳይካሄድ ይከላከላሉ። እነዚያ ተቃዋሚ ኃይሎች ላይ ወይም ተፎካካሪ ኃይሎች ላይ ችግር እንዲፈጠር ያደርጋሉ፣ ያስራሉ። ከዚህ ሁሉ በተለይ ደግሞ ችግር በተፈጠረባቸው ክልሎች የመከላከያ ሰራዊታችን ገብቶ ማረጋጋት እንዳይችል በዚህ አካባቢ የሚኖረው ኃይል የሚኖረው ህዝብ የመከላከያ ሰራዊትን እንደ ወራሪ እንዲያዩ ያደርጋል። እነዚህና የመሳሰሉት ምክንያቶች እነዚህ ኃይሎች የልዩ ኃይልና ሚሊሻ ኃይል በፌዴራል ስር እንዲጠቃለሉ እነሱ በፌዴራል ስር ሲጠቃለሉ ፌዴራል መንግስት የራሱን የሉዓላዊ ሀገርን የማስከበር ስራውን አጠንክሮ እንዲሰራ ያደርጉታል። እነዚህ ኃይሎች በተናጠል ባሉበት ጊዜ ግን የሀገሪቱ ሉዓላዊነት ራሱ አደጋ ላይ ይወድቃል። ምክንያቱም ወራሪ መጣ ቢባል የትኛው ክልል ከየትኛውም ክልል ጋር እርስ በርሱ ትከሻ እየተለካካ ባለበት ሁኔታ ሀገሩን ለመከላከል የሚዘምት ኃይል የለውም። በቁጥርም ደረጃ ስናስበው ከአንዱ ክልል ያለው ሀገሪቷ ካላት አጠቃላይ የመከላከያ ሰራዊት ብዛት በላይ የሆነ ነው ያለው። እነዚህ ነገሮች በወቅታዊ ሶሉሽን ሊያገኙ ይገባል ብለን በማሰባችን ነው። ምክንያቶቻችን እነዚህና ሌሎች በጣም ብዙ ያልተጠቀሱ ምክንያቶች ሊኖሩ ይችላሉ እነዚህ ኃይሎች በፌዴራል ስር ይጠቃለሉ ብለን ስንነሳ።
እኔም ሀብታሙንና እንግዶቹን ብርጋዴር ጀነራል ካሳዬ ጨመዳን፣ የቀድሞ ጠቅላይ ፍርድ ቤት ዳኛ አቶ ፍሬህይወት ሳሙኤልንና የማህበራዊና ፖለቲካ ለውጦች አቀንቃኙን አቶ ስዩም አሰፋን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚተላለፈውን የቅዳሜ የካቲት 21 2012 ምሽት ዝግጅታችንን ነው። አሁን ዘወትር የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የቅዳሜ ምሽት አዝናኛችሁ ሳምንታዊው የሙዚቃ ቃና ነው ሰዓቱ። የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን ነው። የሙዚቃ ቃና
አሉላ መሰግናለሁ ያየር መስመሩን ስለለቀቅልኝ። ሰላም 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 ጤና ይስጥልኝ ተከበራችሁ ሙዚቃ ቃና አድማጮች፣ በእያላችሁበት ሳምንታዊ ክብር ሰላምታ ይድረሳችሁ። እለቱን ለማስተዋወስ እለተ ቅዳሜ የካቲት 21 2012 ዓመተ ምህረት ሲሆን በአዲስ አበባዎች አቆጣጠር፣ በዋሽንግተን ዲሲዎች አቆጣጠር ደግሞ የካቲት 29 2020 ዓመተ ምህረት ላይ እንገኛለን። ወደ ሙዚቃዎቻችን ከመሸጋገራችን በፊት በዛሬው ተዋቀን በታሪክ የተከናወኑ ዋና ዋና ክንውኖች መካከል አንድ ሁለቱን ብንመለከት፣ በ1940 ሄቴ ሜክ ዳንኤል የተባለ ጥቁር አሜሪካዊ የፊልም ተዋኝ ጎን ዊዝ ዘ ዊንድ በተባለው ፊልም ኦስካር በማሸነፍ የመጀመሪያዋ ጥቁር አሜሪካዊ ሆነች። በ1960 ሞሮኮ ኃይለኛ የመሬት ማንቀጥቀጥ ደረሰባት፣ ወደ 12000 የሚጠጉ ዜጎቿን አጣች። በ1988 የደቡብ አፍሪካ የሰብአዊ መብት ታጋይ የነበሩት ዴዝሞንድ ቱቱ ከሌሎች ወደ 100 የሚጠጉ ሰዎች ጋር በሀገራቸው የሚደረገውን ዘረኝነት በመቃወም ሰላማዊ ሰልፍ በማድረጋቸው ታሰሩ። በዛሬቱ ቀን ከተወለዱ ታዋቂ የሙዚቃ ሰዎች መካከል የኒውዮርክ ግዛት ተወላጅ ራፐር ጃሩል ይገኝበታል። 44 ዓመቱ የዛሬቷን ቀን ከዚህ ታዋቂ የራፕ ዜማ ቀንቃይ ጋር ተጋርታችሁ ልደታችሁን የምታከብሩ የሙዚቃ ቀን አድማጮች ካላችሁ መልካም ልደት እየተመኘሁኝ ጃሩል በፋት ጆ ታጅቦ ኒውዮርክ እያለ የሚያቀነቅነውን ዜማ እጋብዛችኋለሁ። I got a honey, honey. I'm from New York. And you know I'm all about big chips, 'cause yeah, man, I'm from New York, New York. From the city of the terrorists. Yes, I'm from New York, New York. I got a honey, honey. I'm from New York, New York. And I know. Yeah. This is Uchi the Wally, your mommy, your monologues getting tired. Now it's time to ride. Print this, five, you no longer desire to take off them silly chains. Put back on your wife. I'm on fire. Holly dipped in octane. Let East Coast, let West Coast. And we're gonna bring the ghetto gospel to every hood possible, pushing through in the sky blue. Back with the guard you now, preferably the full path, flying at the speed sound, trying to catch the ears of this running in mouth. I might get my Brooklyn to run in your house. I don't really understand what the running's about, but we hunters, we take pride in airing our prey out, leaving them laid out just as far, 'cause we ain't playing up here in New York. I got a honey, honey. I'm from New York, New York. And you can tell the way the homies sit. I'm from New York, New York. I got a 100 ways to make a grip. Yes, I'm from New York, New York. And you can tell I get real ignorant. I'm from New York, New York. And this is how we do. I can see the f*** in your nose. This ain't a movie even. He got his head the glow. And I was just about to find God. But now that Mace is back, I think I'd much rather find a f***. And everybody choking crazy how they but we don't disinvestigate and they ain't not me, I'm a troop, homie. Got the industry shook like not the joke, gon' let them loose on me. True story, I'm bringing the team back. Even Roy Jones was forced to leave back. Dre State crime, now we then I must have found punch rhyme book. Got the top of the phantom. And the pinky got bling like the ring around Saturn. The scene for that, and you already know the X is where this team be at. I'm from New York, New York, yeah, rough riding me blocky. What you thought, you can't take credit, 'cause life is too short, yeah, got a 100. I'm from New York, this is how we do. Couldn't be sweet, life's a depending on how you treat her, yeah. You might get rich, guaranteed you gon'. You might get met, but maybe 2 or 3 hours till they like the. And that could get you a long time, but when I let them, it's out like America online. Ooh. Wise is awoken, and you know they say that you deserved it whenever you put your eyes open. I still hold a title, 'cause I'm in the hood like them little motorcycles. Kids hopping out with the old, just doing. But nothing is so spiteful. Ha, I'm just like you. Word that niggas wanna be in the air. Double shot of yak and the purple is in the air. And I'm not cocky, I'm confident. So when you tell me I'm the best, it's a compliment. I'm from New York, New York. And you can tell the way the homies say, I'm from New York, New York. I got 100. I'm from New York, New York. I got 100.
I'm from New York, and this is how we do. በዛሬ ቀን 44ኛ ዓመት የልደት ቀን ነው የሚያከብረው የጃሮልን ኒውዮርክ የተሰኘውን ዜማውን ነበር ያደመጥነው። ፋት ጆና ጃርኬስ አጅበውታል። የተከበራችሁ ሙዚቃ ቃና አድማጮች፣ በዛሬው ፕሮግራም ቆየት ያሉ ለጆሮ የሚጥሙ ዜማዎችን ይዤላችሁ የቀረብኩት። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘው አይ ካን ኩዊት ቤቢ የተሰኘውን የሊትል ሚልተንን ዜማ አስከትላለሁ።
Oh, I've tried so hard, but I just can't do it, baby, no. Oh, I can't quit you, baby. Oh, but I've got to put you down for a little while. Oh, no, I just can't quit you, baby.
ያላንቺ ፍቅር መኖር የማይታሰብ ነው። I can't quit baby የተሰኘውን የሊትል ሚልተንን ዜማ ነበር ያደመጥነው። ቤተሰቦቹ ያወጡለት ስም ጄምስ ሚልተን ካምፕል ሲሆን ሊትል ሚልተን የመድረክ ስሙ ነው። እንደ አውሮፓውያን አቆጣጠር በ1934 ሚሲሲፒ ግዛት የተወለደው ሊትል ሚልተን ጊታሩን አንግቦ የብሉስ ዜማዎችን በመጫወትም ይታወቃል። R&B አቀላጥፎ ይጫወታል። በተለይም ቀጥለን የምናደምጥለት We Are Gonna Make It የተሰኘው ዜማው በዩናይትድ ስቴትስ የR&B ሙዚቃ ሰንጠረዥ ላይ የበላይ የበላይነትን ይዞልን ነበር። የቤት ክራይ የምንከፍለው ሳንቲም ባይኖረንም በየቀኑ ምግባችን ባቄላ ቢሆንም የራሳችን የሆነ ቤታችን የምንለው ቤት ባይኖረንም አንቺ እኔ ፍቅር እኔ አንቺ ፍቅር ካለኝ እኔና አንቺ በፍቅር ከኖር ሁሉንም ነገር እናገኛለን።
We gonna make it. We may not have a sense to pay the rent, but we're gonna make it. I know we will. We may have to eat beans every day, but we're gonna make it. I know we will. And if a job is hard to find and we have to stand in the welfare line, I've got your love and you know you got mine. But we're gonna make it, I know we will. We may have to fight hardships alone, but we're gonna make it, I know we will. But togetherness brings peace of mind. We can't stay down all the time. I've got your love and you know you've got mine. But we're gonna make it, I know we will. Our car may be old, our children's cold, but we're gonna make it, I know we will. We may not can spare a road to come, but we're gonna make it, I know we will. And if I have to carry around a sign saying, get the deaf, the dumb, and the blind, I've got your love and you know you've got mine. We're gonna make it.
We're gonna make it.
ጎነ ሜክት የተሰኘውን የሊትል ሚልተንን ዜማ ነበር ያደመጥነው። ሊትል ሚልተን ከዚች ዓለም በረፍት የተለየን እንደ አውሮፓውያን አቆጣጠር በነሐሴ ወር በ2005 ዓመተ ምህረት በ70ኛ ዓመቱ ነው። ቀጥለን የምናደምጠው ዜማ ደግሞ If You Are Not Back in Love by Monday የተሰኘውን የሚሊ ጃክሰንን ዜማ ነው።
You can call me Johnson to keep the kids for a day or two. Take the early flight to Florida just the way you used to do. Have room service, bring the breakfast, make love all through the day. If you're not in love by Monday, then you go your separate way. If you're not back in love by Monday, you can't say you didn't try. But before you just make sure you let it die. Sleep a few more nights together. Say the things that you used to say. And if you're not back in love by Monday, you just go every way.
one is sound and name. Get the corner by the window, tell him you love him once again. Get the disco DJ still there. Go on, dance in the break of day. If you're not back in love by Monday, then you go your separate way. If you're not back in love by Monday, you can't say you did try.
ሰኞ ማታ ባዘጋጀሁት የፍቅር ገበታ ላይ ካልተገኘህ የኔና አንተ ነገር አከተመ ማለት ነው። አንተም በመንገድህ እኔም በመንገዴ። If you are not back in love by Monday የተሰኘውን የኤሚሊ ጃክሰንን ዜማ ነበር ያደመጥነው። Let's get married. ነይ ትዳርን መስረት እንጋባ። ቀጥለን የምናደምጠው የአል ግሪን ዜማ ነው።
ማጠቃለያ ዜና ላስተማችሁ። የኢትዮጵያ የሚኒስትሮች ምክር ቤት ዛሬ ባደረገው ስብሰባ የህዳሴ ግድብ ጉዳይን አንስቶ መነጋገሩና ማንኛውም ነገር የኢትዮጵያን ፍላጎትና ጥቅም በሚጠብቅ መልኩ ብቻ እንደሚከናወን አስታውቋል። ይህ በእንዲህ እንዳለ በኢትዮጵያ በግብጽና በሱዳን መካከል የሚደረገውን ድርድር በታዛቢነት እንደሚከታተል የገለጸው የዩናይትድ ስቴትስ የገንዘብ ሚኒስቴር ትናንት ባወጣው መግለጫ የገንዘብ ሚኒስትሩ ስቲቨን ምኑቺን የካቲት 19 እና 20 ከሱዳንና ከግብጽ የውጭ ጉዳይና የውሃ ሚኒስትሮች ጋር በተናጠል ዋሽንግተን ላይ መገናኘትና መወያየታቸውን አመልክቶ እስካሁን የተደረጉ ጥረቶችንም አድንቋል። ባለፉት 4 ወራት የተከናወኑት ስራዎች ሚዛናዊ በሆነና መመጣጠኑን መተካከል ባለበት ሁኔታ ወይም equitable manner ሁሉም አካባቢዎች ሶስቱንም ሀገሮች ጥቅሞች ባስጠበቀ ሁኔታ የሚዳስስምነት ላይ እንዲዘጋጅ መደረጉን መግለጫው ጠቁሟል። በመርሆች ስምምነቱ መሰረትም በ2008 ዓ.ም ተመረጠ በተፈረመው ይላል የገንዘብ ሚኒስቴሩ መግለጫ። በተለይ በግግ ሀገሮች ላይ የጎላ ጉዳት አለማድረስ በሚለው መርህ መሰረት ያለ ስምምነት የመጨረሻ ሙከራ እንዳይደረግና የግድቡን መምላት እንዳይጀመርም ያሳስባል። የተፋሰሱ የግግ ሀገሮች ሱዳንና ግብጽ ህዝቦችም የግድብ ደህንነት ስጋት ዩናይትድ ስቴትስ እንደምትገነዘብና ባለም አቀፍ ደረጃዎች መሰረት የደህንነት እርምጃዎች ውሃ ከመምላት በፊት መወሰድ እንዳለባቸው መግለጫው አሳስቧል። የኢትዮጵያ መንግስት ይህንን ተቃውሞ መግለጫ አውጥቷል። በነገው ምሽት ዘርዘር ያለ ዝርዝር እናቀርባለን።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድኳችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር በዚሁ ሰናበታለሁ። ነገ እሁድ ከ3 ሰዓት ላይ